ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኔ ነፍስ ካወቅኩ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቻለሁ። ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃውን ሳላይ በድፍረት መናገር ይችላል።
ጠቅላይ ሚኒስትር አብይ አህመድ በትናንት ዕለት ለጋዜጠኞች በሰጡት መግለጫ ከተናገሩት የተወሰደ ነው። አብይ ርዕስ ዝርዝሩን ያቀርባል።
የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ባካሄደው የሶስት ቀናት የግምገማ ስብሰባ ዶክተር ወርቅነህ ገበየሁን በአቶ ዑመር ሁሴን ተክቷል። ማዕከላዊ ኮሚቴው የወቅቱን የአገሪቱንና የኦሮሚያን ሁኔታ እንዲሁም ጠንካራና ደካማ የተባሉ ጎኖችን ገምግሟል ተብሏል። ዝርዝሩን ይዘናል። በመጽሔት የትንታኔ ክፍለ ጊዜም ይቀርባል።
ከእንደዚህ አይነቶቹ ወቅታዊ ወይም የኢትዮጵያ ዜና በተጨማሪ ኢትዮጵያ ውስጥ የተከሰከሰው የቦይንግ 737 ማክስ 8 ተጨማሪ የኃይል መስጫ በርቶ እንደነበር ተገለጠ። ሞዛምቢክ ከኃይለኛ አውሎ ነፋስ ሳታገግም በኮሌራ በሽታ 139 ዜጎቿን አጣች። ከማርክ ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተስፋቸው ለመለመ ተባለ።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎች ለጥያቄው መልስንና በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ ውይይትን ጨምሮ በርከት ያሉ ቅንብሮችንም ይዘናል። ዛሬ አርብ መጋቢት 20 2011 ዓ.ም ስርጭት አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ንጉሥ ታምሬና ስርጭት መሐንዲሱን ጆርጊልን ጨምረን እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በሙስና ወንጀል ተጠርጥረው ባህር ዳር ውስጥ እስር ቤት የሚገኙት የአቶ በረከት ስምዖንንና የአቶ ታደሰ ካሳን ጉዳይ የያዘው የሥነ ምግባር ጸረ ሙስና ኮሚሽን አቃቤ ሕግ ቡድን የማጣራት ሥራውን እንዳጠናቀቀ ገለጠ። ችሎቱም የምርመራ መዝገቡን እንደዘጋ አስታወቀ። ይህ የተገለጠው ዛሬ ሁለቱ ተጠርጣሪዎች ፍርድ ቤት ለሰባተኛ ጊዜ በቀረቡበት ወቅት ነው። አስቴር ምስጋናው ዘገባ አላት።
ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት አቶ በረከት ስምኦንና አቶ ታደሰ ካሳ ለሰባተኛ ጊዜ ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርበዋል። የሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ የምርመራ ቡድን የማጣራት ስራዬን አጠናቀቅ ያለሁ በማለቱ ነው ዛሬ የምርመራ መዝገቡን መዝጋት የቻልኩት ነው ያለው ችሎቱ። ተጠርጣሪዎቹ በበኩላቸው የኮሚሽኑ አቃቤ ሕግ የምርመራ ጊዜውን አጠናቆ የክስ መመስረቻ ጊዜ እንዳያራዝም ጠይቀዋል። አቶ በረከት ዛሬ ለችሎቱ ያቀረቡት ቅሬታ ቢኖር አሁንም የደቦ ወከባና ስድብ እንዳልቀረና በዚህም የክልሉ መንግስት ህገ መንግስታዊ መብታቸውን እንዲያስከብርላቸው ለችሎቱ አሳስበዋል። ቀደም ሲል የሚከራከርላቸው ጠበቃ ያቆሙ ሲሆን ጠበቃው በደረሰበት ዛቻና እንግርግሪያ ምክንያት ቀርቦ ሊከራከርላቸው አለመቻሉን ነው የተናገሩት። አቶ ታደሰ ካሳ በበኩላቸው በእኛና በቤተሰቦቻችን ላይ ከፍተኛ የሆነ ጫና እየደረሰብን በመሆኑ ጉዳያችን ከባህር ዳር ውጭ ባሉ ፍርድ ቤቶች ይታይልን ሲሉ ችሎቱን ጠይቀዋል። መርማሪ ቡድኑ በበኩሉ ከዳሽን ቢራ አክሲዮን ማህበር ሽያጭ ጋር በተያያዘ 635 ሰነድ እና 35 የባለሙያ አስተያየት ተሰብስቧል። ይህንን አደራጅቶ ለማቅረብ በቂ ጊዜ ጠይቋል። ግራ ቀኙን ክርክር ያደመጠው ችሎትም የተጠርጣሪዎች ደህንነት እንዲጠበቅ ትዕዛዝ መስጠቱን ከዚህ በፊት አስታውሶ ጉዳዩ ከባህር ዳር ውጭ ይታይ ለሚለው ቅሬታም በቀጣይ የሚታይ ይሆናል ብሏል። መርማሪ ቡድኑ ለክስ መመስረቻ የሚሆን የሰነድና የሰው ማስረጃ አሰባስቤ ጨርሻለሁ በማለቱ መዝገቡ ተዘግቷል። አቃቢ ሕግ በ15 ቀናት ጊዜ ውስጥ ሰነድን መርምሮ ክስ መመስረት እንደሚችል ጠቁሟል። ችሎቱ ተጠርጣሪዎቹም ህገ መንግስታዊ መብታቸውን ተጠቅመው ዋስትና መብት መጠየቅ እንደሚችሉ ችሎቱ ለተጠርጣሪዎቹ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። ኤርትራ ውስጥ ከ1993 ዓ.ም ጀምሮ ደብዛቸው የጠፉ ሰዎች ምን እንደሆኑ ወይም የሚገኙበት ሁኔታ ምን ይሆናል ወይም ምን ይመስላል መንግስቷ እንዲያሳውቅ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለሙያዎች ጠየቁ። የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትን አተገባበር የሚከታተለው የመንግስታቱ ድርጅት የሰብአዊ መብቶች ኮሚቴ እያጠናቸው ካሉ 7 ሀገሮች መካከል ኤርትራ አንዷ ነች። ሊሳ ሽላይን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ያቀርበዋል።
የኤርትራን የዛሬ ሁኔታ እየቃኙ ያሉት 18 ነጻ ናቸው የሚባሉ ባለሙያዎች እያሳሰቧቸው ያሉ ብዙ ጉዳዮች እንዳሉ እየተነጋገሩ ናቸው። ከህግ ውጪ የሆኑ ግድያዎች፣ ማሰቃየት ወይም ቶርቸር፣ የሰዎችን ደብዛ ማጥፋትና ሌሎችም የበረቱ የሚባሉ ረገጣዎችን የያዙ ክሶች እየደረሱት መሆኑን ኮሚቴው አስታውቋል። ከባለሙያዎቹ አንዱ የሆኑት የደቡብ አፍሪካው ክሪስቶፍ ሄይነስ ለአሜሪካ ድምፅ በሰጡት ቃል የኮሚቴው አባላት ከኤርትራ ልዑካን ጋር ፍሬያማ ውይይቶችን ለማድረግ በሚል ተስፋ በርካታ ጭብጦችን አንስተው እንደነበር ተናግረዋል። ከጭብጦቹ መካከል በ1993 ዓ ም ተይዘው የነበሩ 18 ጋዜጠኞች ጉዳይ እንደሚገኝበትና በሕይወት ይኑሩ አይኑሩ የሚያውቅ እንደሌለ ሄይነስ ገልጸዋል። በዚያው ዓመት ተይዘው የታሰሩ የፍትሕና ዲሞክራሲ ሕዝባዊ ግንባር የሚባል ፓርቲ አቋቋሙ 11 የቀድሞ የመንግስቱ ባለስልጣናት እጣ ፈንታም እንዲሁ የሚያሳስባቸው መሆኑን ተናግረዋል።
እነዚህን ጉዳዮች ለልዑካኑ አንስተንላቸው ነበር። ብዙ ጊዜ ጠየቅናቸው። በሕይወት ይገኙ እንደሆነም ጠይቀናቸዋል። ደጋግመን ነው የጠየቅናቸው። መልስ አልሰጡንም። ይህ ደግሞ በጣም አሳሳቢ ምልክት ነው።
ሰዎችን እየያዙ ደብዛ ማጥፋት አሁንም እንደቀጠለ መሆኑን ሄይነስ አክለው ተናግረዋል። ባለፈው ዓመትም የቀድሞው የገንዘብ ሚኒስትር ብርሃነ አብርሃና ባለቤታቸው አልማዝ ሀብተ ማርያም ከተያዙ በኋላ የኤርትራ መንግሥት በሕይወት ስለ መኖር አለመኖራቸው ሲጠየቅ መልስ ሳይሰጥ መቅረቱን አመልክተዋል። የኤርትራ የግዳጅ ሀገራዊ አገልግሎትም ሌላው ኮሚቴውን የሚያሳስብ ጉዳይ መሆኑን የጠቆሙት ሄይነስ ወጣቶች ከ18 ወራት ገደብ እስከሌለው ጊዜ በአነስተኛ ክፍያ ወይም ያለ ክፍያ ማዕድን ማምረቻን ጨምሮ በግል ኩባንያዎች በሚንቀሳቀሱ ከባድ ሥራዎች ላይ እንዲሰማሩ እንደሚደረግ ተናግረዋል። የኤርትራ ወጣቶችን እየገፉ ወደ አውሮፓ እንዲሰደዱ ከሚያደርጓቸው ዋና ዋና የሚባሉ ምክንያቶች አንዱም ይኸው አገራዊ አገልግሎት መሆኑን የሰብአዊ መብቶች ኮሚቴው አባል ክሪስቶፍ ሄይነስ ተናግረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ባለፈው መጋቢት አንድ ቀን የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን አደጋ ከመድረሱ በፊት ተጨማሪ የግፊት ኃይል መስጫው በርቶ ወይም እየሰራ እንደነበር አንድ የአሜሪካ ታዋቂ ጋዜጣ ዘገበ። ደ ዎል ስትሪት ጆርናል የተሰኘው ጋዜጣ ዛሬ አርብ እንደዘገበው ከሆነ በቅድመ ምርመራ ወቅት የነበሩ ምንጮቻቸው ውጤቱ ሲገለጥ በስፍራው ተገኝተው ገለጻ ተደርጎላቸዋል። ከቦሌ ዓለም አቀፍ ጣቢያ በተነሳ በስድስት ደቂቃ ውስጥ ቢሾፍቱ አካባቢ በተከሰከሰው በዚህ አውሮፕላን ውስጥ የነበሩ 8 የአውሮፕላኑ ሰራተኞችና 149 መንገደኞች በሙሉ መሞታቸው አይዘነጋም። የኢትዮጵያው አደጋ ባለፈው ጥቅምት ወር ኢንዶኔዥያ ውስጥ ተመሳሳይ 737 ማክስ 8 አውሮፕላን በተነሳ በጥቂት ደቂቃ ውስጥ ተከስክሶ ለ189 ሰዎች ሞት ምክንያት ከሆነው ጋር ተመሳሳይ መሆኑም ታውቋል። በኢንዶኔዥያው ምርመራም ያነጣጠረው እንደ ኢትዮጵያ ሁሉ የአውሮፕላኑ ተጨማሪ የግፊት ኃይል መስጫ በርቶ ወይም እየሰራ እንደነበር ታውቋል። የአውሮፕላኑ አምራች ቦይንግ በዚህ ሳምንት መጀመሪያ ገደማ እንዳስታወቀው ቦይንግ 737 ላይ ያለውን ተጨማሪ የግፊት ኃይል መስጫ ሶፍትዌር ደረጃውን ከፍ ለማድረግ የጀመረውን ሥራ በማጠናቀቅ ላይ ይገኛል። ኢትዮጵያ ውስጥ ከወደቀው አውሮፕላን ጋር በተያያዘ እዚህ ዩናይትድ ስቴትስ ውስጥ በሚገኝ አንድ የፌዴራል ፍርድ ቤት ትናንት ሐሙስ ክስ ተመስርቷል። ኢሊኖይ ግዛት ውስጥ የተመሠረተው ይህ ክስ ሕይወቱን በኢትዮጵያ አደጋ ባጣው የሩዋንዳ ዜጋ ጃክሰን ሙሶኒ ቤተሰብ ነው የተመሠረተው። ቦይንግ 737 ማክስ 8ን ሲፈበርክ ተገቢውን ጥንቃቄ አላደረገም ነው የክሱ ጭብጥ። በዓለም ዙሪያ የሚገኙ ማክስ 8 ያላቸው አየር መንገዶች ሁሉ ከአደጋው በኋላ አውሮፕላኖቻቸው እንዳይበሩ አድርገዋል።
ሳይክሎን አይዳይ በመባል በሚጠራው ኃይለኛ አውሎ ንፋስ በቀላቀለው ዝናብ በተመታችው ሞዛምቢክ በገባው የኮሌራ በሽታ እስከ ትናንት ሐሙስ ባለው አሃዝ የሟቾች ቁጥር ከአምስት ወደ 139 ማደጉ ተገለጠ። የዓለም ጤና ድርጅት WHO በዚህ ሳምንት መጀመሪያ ላይ 900,000 በአፍ የሚወሰድ የክትባት ጠብታ ለአካባቢው እንደሚደርስ ማስታወቁ አይዘነጋም። በአሁኑ ወቅት በመላው አገሪቱ ጸረ ኮሌራ ዘመቻ በየመገናኛ ብዙሀኑና በየአደባባዩ በሚገኙ የድምፅ ማጉያዎች እየተገለጸ እየተሰማ መሆኑን የፈረንሳይ ዜና አውታር ዘግቧል። በሽታውን ጨርሶ ለማጥፋት ያለው እድል የተመናመነ እንደሆነ ነው ዩኒሴፍ እየገለጸ ያለው። ሞዛምቢክን የመታው ኃይለኛ ዝናም የቀላቀለ አውሎ ንፋስ ማላዊና ዚምባብዌንም አልማራቸውም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በሳይክሎን አይዳይ ጉዳት ለደረሰባቸው 3 የደቡብ አፍሪካ ሀገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉም ማክሰኞ ጥሪ ማቅረባቸው የሚታወስ ነው።
ከሮበርት ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተስፋቸው መጨመሩ ተገለጠ። ዲሞክራቶች ግን ትራምፕ በመጪው 2020 ምርጫ በማሸነፍ ላይ ኃይላቸውን እያስተባበሩ ነው። በአቃቤ ሕግ ዊሊያም ባር የማጠቃለያ ሪፖርት መሰረት የ2016 ምርጫ በፕሬዚዳንት ዶናልድ ትራምፕ ዘመቻ ውስጥ የሩሲያ ጣልቃ ገብነት አለመኖሩን የሮበርት ሙለር ምርመራ አሳይቷል። ይሁንና ፕሬዚዳንት ትራምፕ የሩሲያን የምርመራ ሂደት ለማደናቀፍ ጣልቃ ይግቡ አይግቡ የሙለር ሪፖርት ውሳኔ ላይ አልደረሰም። ጠቅላይ አቃቤ ሕግ ዊሊያም ባርም እንዳስረዱት የሙለር ሪፖርት ፕሬዚዳንቱ ወንጀል ፈጽመዋል ብሎ ባይደመድምም ነጻ ናቸው ግን አላለም።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው የዛሬ ምሽት የረቡዕ ፕሮግራማችን በ22 በ25ና በ30 ሜትር ባንድ አጭር ሞገድ እንዲሁም ወደፊት ሲሰራ ደግሞ በናይል ሳት ታገኙናላችሁ። ግን እስከ 4 ሰዓት ድረስ ጠብቁን። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ
ግለሰቦች መብቴ ተነካ፣ ይሄ መንግስት ያወጣው መመሪያ ህገ መንግስቱ የሚሰጠኝን መብት የሚጻረር ነው፣ ስለዚህ ውድቅ መሆን አለበት ብሎ ፍርድ ቤት በሚሄዱበት ጊዜ ፍርድ ቤት ያንን መወሰን አይችልም።
የቀደሙት ህገ መንግስታዊ ጉዳዮች አዋቂው የህግ ባለሙያ አቶ ደረጀ ደምሴ ሲሆኑ ሌላ አልተሰሙም። እሺ፣ ሌላውን አጫውትልን ንጉሱ። የለህም? እሺ፣ ቀጥለው።
በአሁኑ ጊዜ ያለችበት ሁኔታ እጅግ አሳሳቢና ብዙ ስጋቶች ያሉበት ነው። ያም ሆኖ ግን በተለይ የፌዴራል ስልጣኑን የያዘው ቡድን ኢትዮጵያዊነትን የሚያቀነቅንና የትኛውንም የህብረተሰብ ክፍል ላለማስቀየም ወይንም ላለማስቆጣት የሚጥር ስለሆነ ስጋታችን እንዳለ ሆኖ በር ተከፍቶልናል።
እንደ ኢትዮጵያ ባለው ስብስብ በሆነ ሀገር ውስጥ እነኚህ ነገሮች የሚጠበቁ ይመስለኛል።
የተከፈተው የፖለቲካ መድረክ የተለያዩ ሀሳቦችን እያስተናገደ ነው ያለው።
በዜጎች ስምምነትና በህገ መንግስታዊ ሂደት የተወለደ ስምምነት አለ። ያ ጠመንጃ ሲላላ መዋቅሩ ያሉበት ክፍተቶች ያሉበት እክሎች ፍጥጥ ብሎ የወጣበት ጊዜ ሆኖ እንመለከተዋለን።
ቀደም ብሎ የሰማችሁት ለብቻቸው የሰማችሁትና አዲሱ ያስተዋወቀው የህግ ባለሙያ አቶ ደረጀ የተናገሩበት ለጥያቄው መልስ በተሰኘው ቅንብራችን የሚቀርብ ነው። እሳቸውን ተከትሎ ሶስት ድምጾች በተከታታይ ሰምታችኋል። የቀደሙት አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ፣ እርሳቸውን ተከትሎ የተሰሙት ዶክተር ሽመልስ ቦንሳ በዚህ በዩናይት ስቴትስ በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክስ የአፍሪካ ዘመናዊ ታሪክና ፖለቲካ ጉዳዮች እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። የመጨረሻው ተናጋሪ አቶ ቴዎድሮስ ጸጋዬ ደግሞ የርዕዮት ሚዲያ ዋና ስራ አስኪያጅና ጋዜጠኛ ነው። ሁለተኛው አጋማሽ በሰፊ ውይይት ይጠብቋችኋል። አሁን ወደ ቀዳሚው አብይ ርዕስ። ነፍስ ካወቅኩበት ጊዜ አንስቶ ኢትዮጵያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቻ አላውቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ምንም የሚያሳፍር ነገር አልፈጸምኩም ነው ያሉት ጠቅላይ ሚኒስትሩ። በብሔራዊ መረጃ መረብ ደህንነት ኤጀንሲ ካገለገሉበት ጊዜ ጋር በተያያዘ የተነሳ ጥያቄ ሲመልሱ በአንድ ዓመት የሥልጣን ጊዜያቸው አልሰራሁትም ብለው የሚቆጫቸው ነገር እንዳለ ተጠይቀውም በርካታ ተግባራትን ማከናወናቸውን ነው ያስታወሱት። እስክንድር ፍሬው ዝርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት ጋዜጣዊ መግለጫ በርካታ ወቅታዊ ጉዳዮች የተነሱበት ካለፈ ማንነታቸው ጋር በተያያዘ ጭምር ምላሽ የሰጡበት ነው። ጠቅላይ ሚኒስትሩ ወደ ከፍተኛው የመንግስት ስልጣን ከመምጣታቸው በፊት በሌሎች ኃላፊነቶችም አገልግለዋል። ካገለገሉባቸው የመንግስት ተቋማት አንዱ ደግሞ የብሔራዊ መረጃ መረብ ደህንነት ኤጀንሲ በእንግሊዝኛው ምህጻረ ቃል ኢንሳ ነው። በዚሁ በኢንሳ ውስጥ ከነበራቸው ሚና ጋር በተያያዘ የእሳቸውን ስም ሊጎዳ የሚችል መረጃ መኖሩን የተናገሩ ወገኖች አስተያየት በማህበራዊ ሚዲያም ተሰራጭቷል። እነዚህ ወገኖች አለን ስለሚሉት መረጃ ከአሜሪካ ድምጽ የቀረበ ጥያቄ የመለሱት ጠቅላይ ሚኒስትሩ ተከታዩን ብለዋል።
ኢንሳን በሚመለከት እንግሊዝ ካሁን የኋላ ዝራዎችን በሚመለከት ብዙ ማንሳት አልጀመርኩም። ከሚዲያ ጋር ትውውቅ ያደረኩት ፕራይም ሚኒስትር ኦፊስ ከመጣው በኋላ ማለት ይቻላል። ስለዚህ ኢንሳ በሚመለከት ወደፊት ባዮግራፊውም እጽፋለሁ። እጅግ በጣም የምኮራበት ስራ የሰራሁበት ተቋም ነው። ምንም የሚያሳፍር ተግባር ኢንሳ ያለው ፈጽሜ አላውቅም። እዚህን አስመልክቶ ማንኛውም ሰው መረጃ ካለው መረጃውን ለህዝብ ይፋ ማድረግ ይኖርበት። እኔ ነፍስ ካወቅ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቻለሁ። ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃውን ሳላይ በድፍረት መናገር ይችላል። የሆነ ሆኖ እንደዚህ አይነት ነገር ካለ ለህዝብ መግለጥ ጥሩ ነው። ምክንያቱም ሚዲያዎች አሁን ያልተሰራ ያልተነገረ በሚናገሩበት ዘመን የሚነገር ነገር ማስረጃ ይዞ ማስቀመጥን ትክክል አለ። ያልተራበን ህዝብ ፎቶሾፕ አድርጎ ተርቧሉ ማቅረብ የሚደፍር ሚዲያ ባለበት ሀገር ውስጥ ተጨባጭ ማስረጃ እያለ ማስቀመጥ ትክክል አይደለም እና በእናንተም በኩል አቶ እስክንድር መረጃ ካላችሁ ለህዝብ መግለጥ የሚያስጠይቅ ከሆነ እንደ ተራ ዜጋ መጠየቅ፣ የሚያስወቅስ ከሆነም በመወቀስ ዝግጁ ነኝ። እንደዚህ አይነት ስጋት መኖር የለበትም።
ባለፈው አንድ አመት ፈተና ሆነው ከቆዩ ጉዳዮች አንዱ የዜጎች መፈናቀል ነው። በአገር ውስጥ በግጭትና በድርቅ ምክንያት የተፈናቀሉ ዜጎች ቁጥር 3 ሚሊዮን መድረሱ ያስቸኳይ ጊዜ የምግብ እርዳታም እንደሚያስፈልጋቸው ይታወቃል። ጠቅላይ ሚኒስትሩ በጋዜጣዊ መግለጫው እንዳሉት እነዚህን ተፈናቃዮች በተመለከተ የሚሰራጩ አንዳንድ ዘገባዎች የተሳሳቱ ናቸው። ስህተቱ ደግሞ ሁሉም የተፈናቀሉት በሳቸው የስልጣን ዘመን እንደሆነ መቆጠሩ እንደሆነ አብራርተዋል።
እኔ ወደ ቢሮ ስመጣ ከ1.1 ሚሊዮን በላይ ተፈናቅሎ ያልተመለሰ ህዝብ አለ። ይሄንን ባክሎግ ነው የወረስኩት። የመፈናቀል ባክሎግ ማለት ከመጣው በኋላ 1.5 የሚጠጋ ሰው ተፈናቅሏል ተጨማሪ። ይሄ ደግሞ አሳፋሪ ነው። በለውጥ አየር ውስጥ መከሰት የማይገባው አሳፋሪ ተግባር። በድምሩ የነበረው የመፈናቀል ቁጥር ባለፈው ዓመት 1.1 ሚሊዮን የሚጠጋ ሰው መመለስ ይችላል ወደ ቀድሞ ቦታቸው። አሁንም በርከት ያለ ሰው ከግማሽ በላይ የሆነ ሰው በአዳዲስ ሰፈር በቤተሰብ በምናምን በካምፕ የሚኖር ህዝብ አለ። ይሄን ባጠረ ጊዜ ዘላቂ ህይወት የሚመራበት ስራ መስራት ይኖርብናል። ይሄን እኔም እናንተም ኢትዮጵያውያን በጋራ የምንሰራው ኢትዮጵያውያን ማፈናቀል መሆኑን በጋራ የምንናገረው መሆን አለበት። ይሄ ጸያፍ ነገር ነው። በዚያ ልክ ማየት ተገቢ ይሆናል።
በአንድ ዓመት የስልጣን ዘመናቸው በተሻለ በሰራሁት ብለው የሚቆጩበት የሚጸጸቱበት ሁኔታ እንዳለም ተጠይቀዋል። ጠቅላይ ሚኒስትሩ የጉጂና የጌዲኦ ግጭት ከነዚህ ጉዳዮች አንዱ ይሆን የሚል አስተያየትም አክሏል። ከአሶሺየትድ ፕሬስ የቀረበው ጥያቄ የጠቅላይ ሚኒስትሩ ምላሽ ተከታዩ ነው።
ባለፉት አንድ ዓመታት የተሻለ ነገር ብሰራ ወይም ይህን አዘጌ በነበረ ብለው የሚቆጩት ነገር አለው ይላሉት? ምንም ነገር አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንም መታከት ሮጫለሁ። በጣም በርካታ ድሎች አምጥቻለሁ። በአንድ ዓመት ሊታሰቡ የማይችሉ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጽ የሚችል ነገር አድርጌያለሁ። ብዙ የማፍርበት ጉዳይ አለ። ጌዶን እና ጉጂን በሚመለከት ላነሱት፣ ጌዶና የጉጂ ማህበረሰብ የሁለት ወንድማማች ልጆች ቤተሰብ ነው ይባላል። ሲናገሩ ባፈ ታሪክ እንደዛ ይላል። አሁንም አንድ ቋንቋ ይናገራሉ። ሁለቱም ገዳ ስርዓት ይከተላሉ። ከኔም ከአቶ እስክንድር ከርሶም በላይ ጉጂና ጌዶ ቤተሰቦች ናቸው። እኔና እርሶ ከምንቆረቆረው በላይ እነሱ እርስ በርስ አብረው የኖሩ ወደፊትም የሚኖሩ ናቸው። ባለፈው ችግር ገጥሞ በርከት ያለ ሰው ከጉጂ ተፈናቅሎ ነበር ታስታውሱ እንደሆነ። በዚያ ጊዜ በምክትል ጠቅላይ ሚኒስትር የሚመራው የሁለቱ ክልል አመራሮች ያሉበት ጠንከር ያለ ኮሚቴ ተቋቁሞ ጌዶ አካባቢ እንቅስቃሴ አድርጎ በትንሹ ከ95% በላይ የተፈናቀሉ ሰዎች ወደ ነበሩበት እንዲመለሱ አድርጓል። ጥቂት ሰዎች ቆይተዋል እዛ። በንጽጽር ነው ጥቂት የምለው። እነዚህ ሰዎች አካባቢ ላይ በነበረው የተፈጥሮ ሁኔታ በአንድ ጊዜ ሄደው መቋቋም ባለመቻላቸው ቆይተዋል። ወደ ቦታቸው የተመለሱ ሰዎች ደግሞ በእኛ ባህሪ አንድ ነገር ከጀመርን በኋላ እስከ መጨረሻው ባለመሄድ ሲቋቋሙ በደንብ መደገፍ ባለመቻላችን በኋላም ጉጂ አካባቢ ልክ እንደወለጋ የጸጥታ ችግር ስለነበረ መልሶ ሊያገረሽ ይችሏል።
ሆኖም ተፈናቃዮቹን በተመለከተ ከሚቀርቡ መረጃዎች ማስተካከያ የሚያስፈልጋቸውን መኖራቸውን ጠቅላይ ሚኒስትሩ ገልጸዋል።
ችግሩ ተፈቷል የሚል እምነት ነበረኝ። በቅርብ ጊዜ ድጋሚ ጥያቄው የማይነሳ ከሆነ ዘዘረጉ ለማቅረብ ብዙ አይነት መረጃዎች ቀርበዋል። ከጌዶ በኋላ የጉጂ የአገር ሽማግሌዎችን ለማናገር ስንሞክር ሁለት ነገር ነው የቀረበው። አንደኛ በፍጹም የማናቃቸው ሰዎች ከጉጂ ተፈናቀልን ተብሎ በሚዲያ እያየናቸው ነው የሚል፣ ሁለተኛ ጎረቤቶቻችን ማነክቷቸው ነው የሄዱት የሚል። የእኛ ጎረቤት ነበሩ፣ ማነካቸው እና ነሄዱት የሚልን ጉዳይ አንስተዋል። ይህን ጉዳይ ዘርዘር ለማድረግ እነዛውን የሀገር ሽማግሌዎች ወደ ጌዲዮ እንዲሄዱ ተደርጓል። የጉጂና የጌዲ አባገዳዎች በጋራ በልተዋል፣ ተመካክረዋል፣ የተወያዩ ነው ያሉት። ሁለት እንድምታ ስላለው ጉዳዩ እዛ ገዛ ተያይዞ ረሃብ ነበር፣ ረሃብ ተደበቀ፣ በርካታ ሰዎች እንደዚህ ሆኑ የሚል ጉዳይ ተነስቷል። ረሃብ በሚመለከት የመጀመሪያው ሀሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል ወይ የሚለው ለእናንተ መተው። ያልተሰራው የዛሬ 10 ዓመት ኢንሳ እያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም። ምክንያቱም ተራ በሚባለውም ሰው ቢሆን ከ10 ቢያንስ አንዱ ሰው ሞባይል አለ፣ በፌስቡክ ራሱን መዘገብ ይችላል። ሲቲዝን ጆርናሊዝም የሚባለው እሱ ነው። ያን ያክል መደበቅ የሚያስችል ጉዳይ የለም። ሁለተኛ በወሎ ረሃብ በንጉሱ የተደበቀ የሚባለውን ዜና በወቅቱ የነበሩ ምሁራን እነ ፕሮፌሰር መስፍን አካባቢ ድረስ ሄደው አጥርተው አይተው በአንድ በኩል ጉዳይ እንዲታወቅ፣ በሌላ በኩል መንግስት ደግሞ ትኩረት ሰጥቶ እንዲሰራ ጫና ያደርጉ ነበር። ዛሬ ከ40 ምናምን ከ50 ዓመት በኋላ ጠንከር ብሎ በቦታው ሄዶ ጉዳዩን ለይቶ እውነተኛ መረጃ ማምጣት የሚችል ሚዲያና ምሁር ያጣንበት ጊዜ መሆኑ ያው መልሳችሁ እናንተኑ ትዝብት ውስጥ ሊከት ይሆናል ማለት ነው።
ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት መግለጫ በርካታ ጥያቄዎች የተነሱበት፣ ሰፋ ያሉ ጉዳዮች የተዳሰሱበት ነው። በሌሎች ዘገባዎች ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው የዘገባ ርዕስ እናልፋለን። እስክንድርም እናመሰግናለን ዘገባው። የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ባካሄደው የሶስት ቀናት የግምገማ ስብሰባ ዶክተር ወርቅነህ ገበየሁን በአቶ ኡመር ሁሴን ተክቷል። ማዕከላዊ ኮሚቴው የወቅቱን የአገሪቱንና የኦሮሚያ ሁኔታ እንዲሁም ጠንካራና ደካማ የተባሉ ጎኖችንም ገምግሟል። ሙክታር ጀማል ዘገባ አለው።
የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በድርጅቱ የውስጥ ጉዳይ ላይ በጥልቀት መወያየቱንና የሥራ አፈጻጸሙንም መገምገሙን የፓርቲው ጽሕፈት ቤት ኃላፊ ዶክተር አለሙ ስሜ ገልጸዋል። ለውጡንና የዲሞክራሲ ግንባታ ሂደቱን እንደ መልካም ጅምር የገመገመው የኦዴፓ ማዕከላዊ ኮሚቴ በሙሉ አቅም መሥራት አለመቻልን እንደ ድክመት ማየቱን ዶክተር አለሙ ለአሜሪካ ድምፅ ገልጸዋል። በሌላ በኩል ደግሞ ከውጭ በኩል ያሉ የለውጡ ተግዳሮቶች ብሎ ፓርቲው የገመገመውን ሁኔታ ዶክተር አለሙ እንዲህ ይገልጻሉ።
አካዋን ኡመን ኦሮሞ ኡመቶ ተግራ ወጅንጅራችሁ ደንደነት ኡመን ኦሮሞ ኡመቶ ተካም ቡክሱት ሞቱማ ናኖ ኦሮሚያ ሰባን አደነመ ቆዴ
ለምሳሌ አሉባልታዎች፣ የኦሮሞ ሕዝብ ከሌሎች ሕዝቦች ጋር መኖር እንደማይችል አስመስሎ የሚነዙ፣ የኦሮሞ ሕዝብ ሌሎችን ሕዝቦች እንደሚያፈናቅል፣ የኦሮሚያ ክልል መንግስትም በብሔር ለይቶ እንደሚከፋፍል የሚነዙ የሐሰት ፕሮፓጋንዳዎች አሉ። ለምሳሌ ለገጣፎ ላይ የተወሰደውን ሕጋዊ እርምጃ በተለዩ ብሔሮች ላይ ብቻ የተደረገ አድርገው የሚያወሩ አሉ። በሌላ በኩል በድርጅቱና መንግስት አመራሮች ላይ ሆን ተብሎ የስም ማጠል ሸት ዘመቻዎች ይካሄዳሉ። ይህ ደግሞ ፓርቲውን ለማዳከም መንግስትን ለማዳከም ታልሞ የሚሰራ የፕሮፓጋንዳ ስራ ነው። አላማው ሽግግሩን ለማደናቀፍ ነው ብለን እንወስዳለን። እነዚህንም ከፊት ለፊታቸው ቆመን ልንታገላቸው እንደሚገባን ገምግመናል።
ፓርቲ ከነጠጠብሱ ሞቱማ ከነጠጠብሱ ንጅጅረመ ጉፈቺ ሱረጀነዋም ሁደኑ ከኔን ሌ ፉልዱር አዳበኔ ቀብሳውን አከኑረ ጅራቱ ላለ
ዶክተር አለሙ የለውጡ ተግዳሮቶች ያሏቸውን አካላት ማንነት ለመናገር ባይፈልጉም ህብረተሰቡ እኩይ ሲሉ ከጠሯቸው ድርጊቶቻቸው ራሱን መጠበቅ አለበት ብለዋል። በክልልና ሀገር አቀፍ ደረጃ የተጀመረው ለውጥ በተሳካ ሁኔታ እየተካሄደ መሆኑን ማዕከላዊ ኮሚቴው መገምገሙን የገለጹት ዶክተር አለሙ ለዚህም የአመራሩ ድርሻ እንዲሁም የህዝብ ተሳትፎና ድጋፍ ትልቅ ቦታ እንደነበረው ነው ዶክተር አለሙ የተናገሩት። በድርጅቱ አባላት መካከል ለሶስት ቀናት የቆየው የኦሮሞ ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ ስብሰባ 8 ሰዎች የሚሳተፉበትን የድርጅቱን የሥራ አስፈጻሚ ኮሚቴ በዶክተር ወርቅነህ ገበየሁ የግብርና ሚኒስትሩን አቶ ኡመር ሁሴንን ተክቷል። ዶክተር ወርቅነህ ከውጭ ጉዳይ ሚኒስትርነታቸው በመልቀቅ በተባበሩት መንግስታት ዓለም አቀፍ መስሪያ ቤት መቀጠራቸውን ተከትሎ በክልሉም ሆነ የሀገሪቷ የመንግስት መዋቅር ውስጥ ባለመኖራቸው ነው ከሥራ አስፈጻሚው በአቶ ኡመር ሁሴን እንዲተኩ ማዕከላዊ ኮሚቴው የወሰነው። በሌላ በኩል በድርጅቱ አባላት መካከል ችግር እንዳለ የለውጥ ኃይል እና የቀድሞ ኦህዴድ አስተሳሰብ ያላቸው አባላት በጎራ መቧደናቸው እንዲሁም የቀድሞ የኦህዴድ አስተሳሰብ አላቸው የሚባሉ ቡድኖች የዶክተር አብይ አህመድን ሐሳብ ጭምር ተጻረው እንደሚቆሙ ለሚነገረው ተጠይቀው ዶክተር አለሙ መልሰተዋል።
ኮዲ ጋራጋሩማን እንጂራ ከንጀደማኒ ክጅባ ወንን ሲምር ከነሱ
በድርጅቱ አመራሮች መካከል ልዩነት አለ ተብሎ የሚወራው በፍጹም ከእውነት የራቀ ነው። ላረጋግጥልህ የምፈልገው ነገር በከፍተኛውም አመራር ሆነ በማዕከላዊ ኮሚቴው ትላንት እስከ ገመገምንበት እለት ምንም አይነት ልዩነት በመካከላችን የለም። ምንም አይነት አለመግባባትም መሰናከልም የለም። ምናልባት እንደ ጉድለት ብዬ ማሰበው እኩል ተራምደን ስራን መከወል ላይ ጉድለት ሊኖር ይችላል። ነገር ግን ሆን ተብሎ አንደኛው የሌላውን ስራ ለማደናቀፍ የሚደረግ ምንም አይነት ልዩነት በድርጅታችን ውስጥ የለም። እንደውም በተቃራኒው ከሌላ ጊዜ በበለጠ አንድነታችን ጠንክሮ ነው ያለነው። አሁን ምናልባት ድክመታችንን የሚመኙ አካላት ሊከፋፍሉን ፈልገው ይህንን እንደሚያለሙ እረዳለሁ። በፍጹም እንዲህ አይነት መልእክትም የለብንም።
ጎንኩሞን ለከሲንጁ ማላቶን አከፊቱ
የኦሮሞ ዲሞክራቲክ ፓርቲ ኦዴፓ ማዕከላዊ ኮሚቴ ላለፉት 3 ቀናት ገምግሞ ያወጣውን መግለጫ እንዴት እንዳገኙት የጠየቅናቸው የፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር መረራ ጉዲና በለውጥ ሂደቱ የፖለቲካ ምህዳር መስፋት፣ እስረኞች መፈታት፣ በሀገር ጉዳይ በጋራ መነጋገር መቻልን እንደ በጎ ጅማሮ አድንቀው መግለጫው ሊዳስስ ይገባ ነበር ያሉትንም ጠቁመዋል።
ብቻ 3 መሰረታዊ ጉዳዮች ላይ ቢያተኩሩ ጥሩ ነው። አንደኛው ይሄ ለውጥ የሚባለው ምን አክል ለውጥ ሆነዋል፣ ምን አክል ተራው ህዝብ ዘንድ ደርሰዋል የሚለው ጥያቄ አለ። ሌላው በየቦታው ለምሳሌ ኦሮሚያም ሆነ በተለይ ኦሮሚያ ክልሉ እየተጣሰ ህዝቡ በሚሊዮኖች ደረጃ እየተፈናቀለ የሚቸገርበት ሁኔታ ነው። ከዛ እንግዲህ በየቦታው የሚነሱ ግጭቶች አሉ። ስለሱም በሚሆን መንገድ ማንሳት አለባቸው ብዬ አምናለሁ። ሌላው በተለይ የኢኮኖሚ ጉዳይ ብዙ ቦታ የኑሮ ውድነት እየጨመረ የሚገኝበት ሰዓት ስለሆነ እሱንም በሚሆን መንገድ አንስቶ መነጋገር አለባቸው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የኬንያ ባለስልጣኖች ከሶማሊያ ጋር በሚያዋስነው ድንበር ያለውን 250,000 የሚሆኑ ስደተኞችን ያስጠለለው ዳዳብ የስደተኞች ሰፈርን ለመዝጋት እየዛቱ በመሆናቸው እጣው በተንጠለጠለ ሁኔታ ላይ እንደሚገኝ ተዘግቧል። ዘጋቢያችን ሴራ ኪማኒ ከናይሮቢ በላከችው በዚህ ዘገባ መሰረት ስደተኞቹ ወደ አገራቸው ለመመለስ ቢገደዱ ለግጭትና ለድርቅ ይጋለጣሉ ሲሉ የሰብአዊ መብት ቡድኖች እያስጠነቀቁ ነው። አዳነች ፍስሐዬ ዝርዝሩን ይዛለች።
ኒያሞች ጄምስ የተባለች የደቡብ ሱዳን ተወላጅ ኬንያ በሚገኘው ደዳብ የስደተኞች ሰፈር ትኖራለች። ሰፈሩ እስካልተዘጋ ድረስ ማለት ነው። ኒያሞች በደዳብ ሰፈር ከተጠጉት 250,000 ስደተኞች አንዷ ናት። ደዳብ ከዓለም 3ኛው ትልቁ የስደተኞች ሰፈር ነው። ይሁንና ሾልከው የወጡ የተባበሩት መንግስታት ድርጅት ሰነዶችና የኬንያ ሚዲያ እንደሚሉት የኬንያ ባለስልጣኖች የጸጥታ ችግርን ምክንያት በማድረግ እስከ መጪው ነሐሴ ወር ባለው ጊዜ ውስጥ ደዳብ የስደተኞች ሰፈርን እንደሚዘጉ እየተናገሩ ናቸው። ኒያሞች ታዲያ የስደተኞችን ሰፈር መዝጋት እሷን የመሰሉ በሺዎች የሚቆጠሩ ንጹሐን ስደተኞችን መቅጣት ይሆናል ትላለች።
እዚህ ሰፈር ያሉትን ሰዎች ሁሉ መጥፎ አድርገው የሚያዩ ነው የሚመስለው። ነጻ ትምህርት፣ ነጻ ምግብና መኖሪያ በማግኘት ላይ ስላሉት የወጣቶች ትውልድ ማሰብ ይኖርባቸዋል። የብዙ ሰዎችን ሕይወት መጉዳታቸው አይቀርም።
አብዛኞቹ በደዳብ ካምፕ የተጠለሉት የሶማሊያ ስደተኞች ሲሆኑ በሀገሪቱ ውስጥ የሽብር ጥቃት የሚያደርሱ አማጽያንን እያፈራ ነው ይላሉ የኬንያ ባለስልጣኖች። የደዳብ ሰፈርን የመዝጋት ሀሳብ በአዲስ መልክ የተነሳው አልሸባብ ባለፈው ጥር ወር በአንድ የናይሮቢ ሆቴል ላይ ባደረሰው ጥቃት 21 ሰዎች ከተገደሉ በኋላ ነው። የኬንያ ሚዲያ እንደሚለው ከአጥቂዎቹ መካከል አንዳንዶቹ በሰፈሩ የሚኖሩ ናቸው። ለሰብአዊ መብት የቆሙ ቡድኖች ግን የስደተኞቹን ካምፕ መዝጋት የኬንያን የጸጥታ ችግር አይፈታም ይላሉ። ሂማን ራይትስ ዋች በተባለው የሰብአዊ መብት ተሟጋቾች ድርጅት የአፍሪቃን ጉዳይ የሚከታተሉት ኦትሲያና ናሙዋያ
ደዳብ ውስጥ ከሚኖሩት የሽብር ወይም ከሽብር ጋር የተያያዘ ክስ የተመሰረተባቸው ሰዎች ካሉ ጠየቅናቸው። ያቀረቡት የለም። ከደዳብ ጋር በተያዘ ሰዎች ላይ የሚካሄድ ምርመራም ካለ ጠየቅናቸው። ምንም የላቸውም። እስካሁን ባለው ጊዜ በጥቅል ከማውገዝ በስተቀር ያቀረቡት ማስረጃ የለም። ስለሆነም ስጋቱ በማስረጃ የተደገፈ አይደለም።
የኬንያ ባለሥልጣኖች ሾልኮ ስለወጣው ወሬም ሆነ ስለ ስደተኞቹ ሰፈር መጻኢ ዕድል ከመናገር ተቆጥበዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ለኬንያ መንግስት በጽሑፍ በሰጠው ምላሽ ዘላቂ መፍትሄ ለማግኘት ከእነሱ ጋር መስራት መቀጠሉን ገልጿል። መፍትሄ ከተባሉት መካከል በፍላጎት ወደ ሀገራቸው መመለስን፣ በሶስተኛ ሀገር ማስፈርን ወይም ከደቡብ ሱዳን ጋር በሚዋሰነው ድንበር ወዳለው ካኩማ የስደተኞች ሰፈር ማዛወርን ያቀፉ መሆናቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ጠቁመዋል። ስደተኞቹን ወደ ሀገራቸው እንዲመለሱ በማስገደድ ለግጭትና ለረሃብ እንዲጋለጡ ማድረግ ስብዕና የጎደለው ተግባር ከመሆኑም በላይ የኬንያን ዓለም አቀፍ ግዴታን ይጥሳል ይላሉ ናሙዋያ።
ኬንያ ሃዝ ኢንተርናሽናል ትሪቲስ ኢት አሳይንድ
ኬንያ የፈረመቻቸው ዓለም አቀፍ ውሎች አሉ። ራሷ የደነገገቻቸው ሕጎችም አሉ። ስለሆነም በድርጊታቸው እየጣሷቸው ያሉ ዓለም አቀፍ ግዴታዎች አሉባቸው።
የምስራቅ አፍሪካዊቱ ሀገር ደዳብ የስደተኞች ሰፈርን ለመዝጋት ስትዝት የመጀመሪያ ጊዜ አይደለም። የኬንያ የአገር ውስጥ ጸጥታ ጥበቃ ሚኒስቴር የአካባቢ ጥራት፣ የኢኮኖሚ ሸክምና የብሔራዊ ጸጥታ ችግሮችን በመጥቀስ ደዳብ የስደተኞች ሰፈርን እንደሚዘጋ አስታውቆ ነበር። ሆኖም የኬንያ ከፍተኛ ፍርድ ቤት የስደተኞቹን ሰፈር መዝጋት ሕገወጥ ነው፣ ዓለም አቀፍ ግዴታዎችንም ይጥሳል በማለት ከአንድ ዓመት በኋላ እንዳይዘጋ በየነ። ካማንዳ ሙቺኬ ክሱን በመሰረተው የኬንያ የሰብአዊ መብት ኮሚሽን ይሰራሉ። ሾልከው የወጡት ሰነዶች የኬንያ መንግስት በካምፑ መዘጋት ላይ እየገፋ መሆኑን ያሳያል ብለዋል። ባለፉት 5 ዓመታት ውስጥ ስደተኞቹ በፍላጎት ወደ ሀገራቸው እንዲመለሱ በተደረገው ጥረት መሰረት 80,000 የሚሆኑ የሶማሊ ስደተኞች ከደዳብ ወደ ሀገራቸው ተመልሰዋል። ይሁንና ሶማሊያ ውስጥ የግጭቱ ሁኔታ እየጨመረ በመሄዱ የስደተኞች ቁጥር እንዳልቀነሰ ካማንዳ ገልጸዋል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። በከባድ ዝናባማው አውሎ ነፋስ ሳይክሎን ኢዳይ በተመታው የዚምባብዌ አካባቢ የደረሱበት የጠፋውንና እስካሁን ሳይሞቱ አልቀሩም ተብሎ የተሰጋላቸውን ሰዎች ፍለጋ ቀጥሏል። ደቡብ አፍሪካ በፍለጋው የሚረዱ ጠረና ነፍናፊ ውሾች ልካለች። ኢዳይ ካደረሰው ውድመት በሕይወት የተረፉ ሰዎች የጠፉባቸው ሰዎች ተገኝተውላቸው ተገቢውን የቀብር ስነ ስርዓት አድርገን እንሸኛለን ብለው ተስፋ ያደርጋሉ። ኮለምበስ ማቡንጋ የዘገበውን ቆንጅታዬ ታቀርባለች።
የደቡብ አፍሪካ ፖሊስ ጠረን በመከተል በፍለጋ የሚያግዙ የሰለጠኑ ውሾችን ወደ ዚምባብዌ ልኳል። የጠፉት ሰዎች ጭቃውና አለቶች ስር ተቀብረዋል ብለው የተጨነቁት ቤተሰቦቻቸው በዚህ እርዳታ ተደስተዋል። የ35 ዓመቱ የቺማኒማኒ ወረዳ ነዋሪ 2 ሴቶች ልጆቻቸው ጠፍተውባቸው ፍለጋ ላይ ናቸው። የ11ና የ15 ዓመት ታዳጊዎች ናቸው ልጆቹ። ሳይክሎን ኢዳይ ደርሶ ዶፉ ቤታቸውን አፈራርሶ ሲወስደው ልጆቹ ከእናትየዋ እጅ እንዳመለጡ ነው አባትየው ሹፒካይ ማቢንዱ የገለጹት። የዚምባብዌ መንግስት ያደረገልን ምንም ነገር የለም የሚሉት የጠፉት ልጆች አባት ከደቡብ አፍሪቃ ከመጡት ፈላጊዎች አንድ መልስ እናገኝ ይሆናል ብለው ተስፋ አድርገዋል።
አዎ ጠፍተውብኛል። ምን ሆኖ እንደሆነ አለማወቅ ደግሞ የባሰ ከባድ ነው። የኔ ምኞት የልጆቼን አስከሬን አግኝቼ በስርዓት እንድቀብራቸው ነው። ሌላውን የወደመብኝን ቤቱን፣ መኪናዎቹን፣ ሁሉንም ግድ የለም ልተካው እችላለሁ። ልጆቼን ብቻ እንደ ሰው አግኝቼ ልቅበር። እኔ የምፈልገው ይህን ብቻ ነው።
እንጋንጉ በኢዳይ በከባዱ ከተመቱት የቺማኒማኒ ወረዳ አካባቢዎች አንዱ ነው። አሁን ታዲያ አካባቢው በኃይለኛ ሽታ ታውዷል። ከወዳደቀው አስከሬን የሚመጣ ጠረን እንደሆነ ነው ነዋሪዎች የሚናገሩት። በቺማኒማኒ ወረዳ እስካሁን ያልተገኙት ሰዎች ቁጥር ከ350 በላይ ሲሆን ከደቡብ አፍሪቃ የተላኩት ጠረና ነፍናፊ ውሾች ለ5 ቀናት በመቆየት ከ60 እስከ 80 ኪሎ ሜትር በሚጠጋ ክልል ያስሳሉ። ዊልደርነስ ሰርች ኤንድ ሬስኪው የተባለ የፍለጋና የማዳን ስራ ድርጅት ባልደረባ ኢያን ሆይ ግን ውሾቹ ሁሉን ቦታ አስሰው መድረስ እንደማይችሉ ነው የሚናገሩት።
The devastation here, to be honest, is very bad. I think even if we were here for 3-5 weeks it would
እነቱን ለመናገር የደረሰው ውድመት በጣም ከባድ ነው። 3-4 ወይም 5 ሳምንትም ብንቆይ በቃ አይሆንም። ግን አሁን መተናል በተሰጠን ጊዜ ውስጥ የቻልነውን ሁሉ እናደርጋለን።
የዚምባብዌ የጸጥታ ኃይሎች ጥረቱን ከደቡብ አፍሪካ ከገባው ፈልጎ አዳኝ ቡድን ጋር እያቀናጁ መሆናቸውን የዚምባብዌ ፖሊስ ምክትል ኮሚሽነር ኢንዲፍንዲንዛ ጃቦን ገልጸዋል።
We have identified quite a number of places and in the end we'll excavate those places to try and
ከፍርስራሾች ስር የተቀበሩ አስከሬኖችን እየቆፈርን ለማውጣት የምንሞክርባቸው ብዙ ቦታዎችን ለይተናል።
በዚህ መሃል ጥንቀት ላይ ያሉት ነዋሪዎች የጠፉባቸውን ለፍለጋ ስምሪት በሚያስፈልገው ካደጋ መከላከያ አልባሳት ሳይሸፈኑ ባገኙት አካፋና ዶማ አስከሬን ፍለጋውን ተያይዘውታል። ክፋቱ ሲቆፍሩ የተቀበረ ግዙፍ አለት ሲያጋጥማቸው ፈንቅለው እስሩ ምን እንዳለ የማየት አቅም የላቸው። የደረሰበት የጠፋው ሰው ቁጥር ቀላል አይደለም። የዚምባብዌ መንግስት ወደ ታች ጠለቅ ብሎ አስከሬን ፈልጎ ለማውጣት የሚያስፈልገውን ወጪና ቁሳቁስ ይመድብ እንደሆነም ለጊዜው የሚታወቅ ነገር የለም።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዲስ አበበ ነን። ወደ ሁለተኛው አጋማሽ ስርጭት ተሸጋገርን። ለጥያቄው መልስ
ለጥያቄው መልስ በወቅታዊ አነጋጋሪ ጉዳይ ላይ ያተኩራል። አዘጋጅና አቅራቢ ትዝታ በላቸው ነው ቀዳሚውን ክፍል።
በቅድሚያ ጥያቄዎቻችሁን ያደረሳችሁንን አድማጮች እናመሰግናለን። እንዲሁም ለጥያቄዎቻችሁ መልስ ሊሰጡን የተባበሩንን ምሁራን እናመሰግናለን። ለጥያቄው መልስ ርዕሰ ጉዳይ እንግዲህ ህገወጥ የመሬት ይዞታና በተያዙ ቦታዎች ላይ የተሰሩ ቤቶችን ማፍረስ እያስከተለ ስላለው ማህበራዊ ቀውስ ነው። ቤቶቹን አፍራሽ ባለስልጣናት ህገወጥ ይዞታን የሚከለክል አዋጅ እያስከበርን ነው ቢሉም በሚሊዮኖች የሚቆጠሩ በእርስ በርስ ግጭት ተፈናቅለው ጊዜያዊ መጠለያ ውስጥ በሚገኙባት ሀገር ተጨማሪ ህዝብን የማፈናቀል እርምጃ በጥብቅ የሚኮንኑም ብዙ ናቸው። በተለይም ህገወጥ የመሬት ሽያጩንም ከደላላዎች ጋር በመመሳጠር ያካሄዱት ባለስልጣናት ናቸው እየተባለ ይህ እንግዲህ ቤተሰብን ያለመጠለያ ማስቀረት ከሚፈጥረው የስነ ልቦናና የኢኮኖሚ ቀውስ በተጨማሪ መሆኑ ነው። በኢትዮጵያ ከአዲስ አበባ ቀጥሎ በትልቅነቷ ሁለተኛ የሆነችው የድረዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ዶክተር ደራራ ሁቃ አስተዳደራቸው ቤቶችን ከማፍረስ ይልቅ የተለየ እርምጃ መውሰዱን ያስረዱናል። ኢትዮጵያ ውስጥ ለሚነሱ የይገባኛል ጥያቄዎች ለአብዛኞቹ ህገ መንግስቱን ተጠያቂ የሚያደርጉ ብዙ ናቸው። የኢትዮጵያን ህገ መንግስት የመረመሩ የህግ ምሁርና ጠበቃ ደረጀ ደምሴን ከቦስተን ማሳቹሴትስ መስመር ላይ ይዘናል። ሁለታችሁንም አመሰግናለሁ።
እኔም አመሰግናለሁ።
ጠበቃ ደረጀ ደምሴ በፌስቡክ ከመጡልን ጥያቄዎች አንዱን ላስቀድም። አቶ አህሚድ አብዱላሂ ናቸው ይላኩልን። በተለይም በለገጣፎና ሌሎችም አካባቢዎች ቤቶቻቸው የፈረሱባቸው ሰዎች ምን አይነት የህግ ከለላ አላቸው? አፍራሾቹን ለፍርድ ሊያቀርቡ ወይም ካሳ ሊጠይቁ አይችሉም ምን ብለዋል? በዚህን ጀምር እስቲ።
የህገ መንግስት በምንልበት ጊዜ ኢትዮጵያ የተለያዩ ህገ መንግስቶች አሉ። የፌደራል ህገ መንግስት አለ። የስቴት በኢትዮጵያ አጠራር የክልል ህገ መንግስቶች አሉ። የክልል ህገ መንግስቶች በሙሉ አንድ አይነት ናቸው። ኦልሞስት ተጽፎ እንደተሰጠው አይነት በጣም ተመሳሳይ ነው። ከነቃሉ ምንም ለውጥ የለውም። የፌደራል ህገ መንግስት በተመለከተ ችግሩ ምንድን ነው? የግለሰቦችን መብት በተለያየ መልኩ ይዘረዝራል። ኢንተርናሽናል ትሪቲ ያሉትን በሙሉ ያካትታል። ነገር ግን ግለሰቦች መብታቸው ሲነፈግ ፍርድ ቤት ሄደው መብታቸውን የሚያስከብሩበት ሲስተም በደንብ አልተቋቋመም። ስለዚህ ህገ መንግስቱ ያለው ትልቁ ችግር በእኔ አመለካከት መብቶችን ያለመዘርዘር ሳይሆን አንድ ግለሰብ መብቱን የሚያስከብርበትን መንገድ በግልጽ አለማስቀመጡ ነው። ይሄ ችግር የመጣው ህገ መንግስቱን በምናነብበት ጊዜ ፍርድ ቤቶችን ከበላይ የሚያዘው ዋናው ጠቅላይ ፍርድ ቤት ፓወር እንዳይኖረው ስልጣን ፓወርለስ እንዲሆን ተደርጎ ነው የተቀመጠው።
ስልጣን እንዳይኖረው
ግለሰቦች መብት የተነፈግ ተነካ፣ ይሄ መንግስት ያወጣው መመሪያ ህገ መንግስቱ የሚሰጠኝን መብት የሚጻረር ነው፣ ስለዚህ ውድቅ መሆን አለበት ብለው ፍርድ ቤት በሚሄዱበት ጊዜ ፍርድ ቤት ያንን መወሰን አይችልም። ያንን መወሰን የሚችለው በኢትዮጵያ ኮንስቲቱሽን የሀውስ ኦፍ ፌዴሬሽን። ስለዚህ ህግ ያወጣውን ሰውዬ ነው ሄዶ የወጣው ህግ ህገ መንግስቱ ጋር ይጻረራል ብሎ አንድ ሰው መጠየቅ የሚችለው። ሀውስ ኦፍ ፌዴሬሽን የኮንስቲቱሽናል ጥያቄዎችን በሙሉ የመተርጎም መብት ተሰጥቶታል በኢትዮጵያ ፌዴሬሽን። የዚህ አይነት አሰራር ያለበት ሀገር የለም። ህግ አውጪው እንደገና ህግ ተርጓሚና ህግ የህግ ዳኛ መሆንም አይችልም። እና የሱፕሪም ኮርት
የከፍተኛ ፍርድ ቤት
የተለያዩ ክልሎች የሚያወጡት መመሪያ፣ መንግስትም የሚያወጣው መመሪያ ህገ መንግስቱን የሚጻረር ሲሆን ወይም ደግሞ እገዳ የማድረግ መብት ለፍርድ ቤቶች መሰጠት አለበት። ስለዚህ አንድ አካባቢ እነዚህ ሰዎች ይነሱ ብሎ መመሪያ ሲወጣ ይሄ የኛ የንብረት ማካበት በንብረታችን የመጠቀም መብታችንን የሚነፍግ በህገ መንግስት የሰጠንን መብት የሚነፍግ መመሪያ ስለሆነ ውድቅ ሆነልኝ ብሎ አንድ ሰው ፍርድ ቤት ሄዶ እስኪጠናና ትክክለኛነቱ ተመርምሮ በፍርድ ቤት እስኪጠርቅ ድረስ ያ መመሪያ እገዳ ሊደረግበት ይችላል። እዚህ ሀገር እንደምለው ኢንጃንክቲቭ ሪሊፍ ይባላል። እና ያንን ማድረግ አይቻልም በኢትዮጵያ። በዚህ ምክንያት ህጉ የሚናገረው ቃላቶች ይኑሩ አይኑሩ ለውጥ የለውም። አንድ ሰው አሉ አይደለም መብትን የሚያስከብረው፣ የማስከበር ችሎታው ነው መብትን የሚያስከብረው። ሌሎችም ፕሮብሌሞች አሉ፣ ግን በእኔ አመለካከት ትልቁ ፕሮብሌም ያለው የፍርድ ቤቶች ድክመት ነው። ገለልተኛ ሊሆኑ ይችላሉ፣ ግን ስልጣን የላቸው እና መንግስትን የመገደብ ስልጣን ያስፈልጋቸው።
እንግዲህ ጠበቃ ደረጀ የሚሉት እነኚህም ቤቶች አሰርተው ዛሬ ንብረታቸው በየሜዳው ለተረጨውና ገንዘባቸውን ያጡት በምንም መልኩ ህጉን ተጠቅመው ካሳ ሊከፈላቸው አይችልም ነው የሚሉኝ።
ትክክል ነው። አንደኛ የኢትዮጵያ የሞራል ካሳ አንድ ሰው ከሶ የሚያገኘው የሞራል ካሳ ጣሪያው 1000 ብር ነው እና የሞራል መብት ተነፈገ ብሎ ኦኬ መብት አልተነፈገም በቃ ተመልሶልሃል ቢባል ጠበቃ ውጭ አውጥቶ ምን ብሎ ያንን የሚያስከፍልበት መንገድም የለውም። ሁለተኛ መብት የተነካ ጥያቄ መመሪያው ህገ መንግስቱን ይጥሳል የሚለው ጥያቄ የኮንስቲቱሽናል የህገ መንግስት ጥያቄ ነው። የህገ መንግስት ጥያቄ በሙሉ ሀውስ ኦፍ ፌዴሬሽን ማጽደቅ አለበት። ኮንስቲቱሽናል ካውንስል ኢንኩሪ የሚባሉ አሉ እና ሀውስ ኦፍ ፌዴሬሽን ጋር በሚሄድበት ጊዜ ደግሞ ሀውስ ኦፍ ፌዴሬሽን በድምፅ ብልጫ ነው የሚወስኑት የህገ መንግስት ጥያቄ የተወካዮች
የፌዴሬሽን ምክር ቤት
ነው። የፌዴሬሽን ምክር ቤት በድምፅ ብልጫ በሚወስንበት ጊዜ የሚወስነው እንዴት ነው? ፌዴሬሽኑ በብሔር ነው የተቋቋመው። እያንዳንዱ ብሔር እንደ ቁጥሩ አንድ ድምፅ አለው። እንደገና ለእያንዳንዱ ሚሊዮን ደግሞ በብሔሩ ስላሉ ሰዎች አንድ ተጨማሪ ድምፅ አለው። ደቡብ ህዝቦች በጣም ብዙ ብሔር ስለሆኑ 61 ድምፅ ያላቸው እነሱ ናቸው። አማራ ከኦሮሞ ተደምሮ ይበልጣሉ። ስለዚህ አንድ ሰው ህገ መንግስቱ ተጥሷል፣ መመሪያው ትክክል አይደለም ብሎ ሄዶ አቤት የሚለው አንድ ላይ ቢስማሙ ደቡብ ህዝቦች ቢወስኑ ማለት ደቡብ ህዝቦች ጋር ነው የሚሄደው ማለት ነው። እንደዚህ አይነት ኮንስቲቱሽን ህገ መንግስት ባለበት ሁኔታ ህግ ለማስከበር በጣም አስቸጋሪ ነው። ስለዚህ ሱፕሪም ኮርቱ ህገ መንግስት የመተርጎም ስልጣን የሚሰጥበት መንገድ መፈለግ አለበት። በዛ በኩል አሜንድ መደረግ አለበት።
ከፍተኛው ፍርድ ቤት ማለት ነው። ሰሞኑን እንደምንሰማው እንግዲህ ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ ማዛ አሸናፊ ይህንን ለማሻሻል እየሰሩ እንደሆኑ ገልጸዋል። እስቲ ወደ ዶክተር ደረራ ሁቃ ሊሄድ የድሬዳዋ የመሬት ልማትና አስተዳደር ቢሮ ኃላፊ በሌሎች ከተሞች ህገወጥ የተባሉ ቤቶችን የመንግስት ኃይሎች ማፍረስ ቢጀምሩም ድሬዳዋ ግን የተለየ አቅጣጫ ትይዛለች ብለዋል። ያስረዱን እስቲ ዶክተር ደረራ ሁቃ እቅዱ ምንድን ነው?
እሺ፣ አመሰግናለሁ። ጠበቃ ደረጀ የተናገረውን ነገር እየሰማሁ ነበረ። አሁን ካለው ህግ አንጻር የድሬዳዋን መሬት ማኔጅ የማድረግና የመምራት ስራ ስለሆነ ኃላፊነቴ፣ ከዛ አንጻር ያለውን አንድ ነገር ተናግሬ አሁን ወደ ጠየቅሽኝ ጥያቄ ማለፍ ፈልጋለሁ።
እሺ፣ ጥሩ ነው።
ምንድን ነው አሁን በሀገሪቷ ደረጃ በፌዴራልም ድሬዳዋ አስተዳደርም ተግባራዊ የሆነ ካለው ህጎች አንጻር ህገወጥ የመሬት ወረራ ወይንም ህገወጥ ግንባታ ማለት ምን ማለት ነው የሚለውን ነገር ማንሳት እፈልጋለሁ። የተለያዩ ከመሬት ጋር ተያይዞ በፌዴራል ደረጃም በድሬዳዋ አስተዳደር ደረጃም የወጡ አዋጆች፣ ደንቦች፣ መመሪያዎች አሉ። እነኚህ አዋጆች፣ ደንቦች፣ መመሪያዎች ላይ ህገወጥ ይዞታ ማለት ምን ማለት ነው፣ ህገወጥ መሬት ወረራ ማለት ምን ማለት ነው የሚሉ ዴፊኒሽኖች ስላሉ እኛ እየሰራን ያለ ነው ከዚህ አንጻር ስለሆነ አንዳንድ ነገሮችን ሊጥቀስና በድሬዳዋ አስተዳደር የከተማ ቦታም በሊዝ ስለመያዝ የወጣ የአስተዳደር መመሪያ ቁጥር 1/2005 አንቀጽ 2 ንዑስ አንቀጽ 10 ላይ ህገወጥ ይዞታ ማለት አግባብ ካለው አካል እውቅና ውጪ የተያዘ ወይንም አግባብ ካለው አካል እውቅና ያልተሰጠውና በህገወጥ መንገድ የተያዘ ቦታ ማለት ነው ይላል። ሌላው የከተማ ቦታን በሊዝ ስለመያዝ የወጣ አዋጅ ቁጥር፣ ይሄ በፌዴራል ደረጃ የወጣ ነው። አዋጅ ቁጥር 721/2004 አንቀጽ 5 ንዑስ አንቀጽ 2 ላይ ማንኛውም ሰው አግባብ ካለው አካል ፍቃድ ሳያገኝ በህጋዊነት ከያዘው ይዞታ ጎን ለጎን የከተማ ቦታ አስፋፍቶ መከለልና መጠቀም እንደማይችል በግልጽ ያስቀምጣል። በድሬዳዋ ከተማ ውስጥ ያለውን ህገወጥ የቦታ ይዞታና መስፋፋት ስርዓት ለማስያዝ እና ለመከላከል የወጣ ደንብ ቁጥር 24 ከተማው ዝርዝር ፕላን እና በዚህ ደንብ መሰረት ከማንኛውም ግንባታ ነጻ ሊሆኑ የሚገባቸው ቦታዎች መጀመሪያ በከተማው ፕላን መሰረት ለመናፈሻነት፣ ለአረንጓዴ ቦታዎች የተከለሉ ለህዝብ አገልግሎት የሚሰጡ የውሃ ጉድጓዶች መገኛ ወይንም የውሃ ጉድጓዶች ከሚገኙበት ቦታ 100 ሜትር ራዲየስ ውስጥ ያሉ ቦታዎች፣ ለመኖሪያነት እና ለተለያዩ መሰረተ ልማት አመቺ ያልሆኑ ቦታዎች ማለትም ለታሪካዊ ቅርስ የተመዘገቡ ቦታዎች፣ ተራራማ አካባቢዎች፣ የተበረበሩ ቦታዎች፣ ለደን አገልግሎት የሚውሉ ቦታዎች፣ በፕላን መሰረት ለመንገድ አገልግሎት የሚውሉ ቦታዎች፣ ከፍተኛ ኤሌክትሪክ ማመንጫና ማከፋፈያ ስቴሽኖች ሀይ ቴንሽን የሚባሉ አካባቢዎች ላይ 15 ሜትር ድረስ ያሉ ቦታዎች ላይ የሚደረግ ማንኛውም ግንባታ፣ ማንኛውም ቦታ መያዝ ህገወጥ ነው ይላል። ስለዚህ እኛ እንደ ድሬዳዋ አስተዳደር መሬት ስናስተዳድር ህገወጥ የመሬት ወረራን ከብሔር ጋር ከጎሳ ጋር ወይንም ከሌላ ቦታ ከመምጣት ጋር ሳይሆን የምናያይዘው የጠቀስኳቸው አዋጆች እና ደንቦች መሰረት ነው። ይሄ ህገወጥ ነው፣ ይሄ ህገወጥ አይደለም ብለን የምናስቀምጠው ማለት ነው።
ስለዚህ እዚች ጋር ላቋርጦትና ዶክተር ደራራ ይሄ አሁን የጠቀሱት በተቀረው አሁን እንግዲህ በጣም ዜና ውስጥ ያለው የኦሮሚያ የቤቶች ማፍረስ ሂደት ነው። አንዳንድ ጥያቄ ላኩልን ሰዎች ለምንድን ነው ሌላም ጋር በአማራ ክልልም እየፈረሰ ነው፣ ሌላ አካባቢም የሚፈርስበት ሁኔታ አለና የሚል ተናግረዋል። ነገር ግን በጣም በዜና የሚሰማውና እያወዛገበ ያለው በማህበራዊ መገናኛም ላይ እየተጠቀሰና እየተተቸ ያለው በኦሮሚያ ያለው ነውና አሰራሩ በኦሮሚያም ተመሳሳይ ነው የሚል እንድምታ አለው እርስዎ አሁን ከገለጹት?
አዎ፣ አሁን እኔ የጠቀስኳቸው ህጎች በዋናነት በፌዴራል የህዝብ ተወካዮች ምክር ቤት ጸድቆ በወጡ አዋጆች መሰረት በየክልሉ እና እንደ ከተማ አስተዳደርም በድሬዳዋ ላይ ህዝብ ተወካዮች ምክር ቤት ድሬዳዋ ያወጣቸው ደንቦችን ተከትሎ የተቀመጠ ነገር ስለሆነ በሁሉም አካባቢዎች ተመሳሳይነት አለው።
እሺ፣ በዚሁ አያይዘው የድሬዳዋ ከተማ እነዚህን ህገ ወጥ የተባሉ ቤቶች አላፈርስም ብሏል። ምን ሊያደርግ እንዳሰበ ቢገልጹልን፣ በምን ሊያስተካክለው እንዳሰበ።
ድሬዳዋ ከተማ ህገ ወጥ የመሬት ወረራ እና ግንባታ በጣም በሰፊ ያለበት ደረጃ ነው ያለው። አሁን እኛ በጥናት እያስጠናን ነው ያለ ነው። በጥናት የሚታወቀው ውጤት እስኪታወቅ ድረስ አሁን ከሌሎች ዳታዎች ባገኘነው መረጃ መሰረት በከተማችን ከ2003 እስከ 2010 ባለው ጊዜ 15,000 እስከ 20,000 ህግ ግንባታዎች እንደተገነቡ መረጃዎች ያሳያሉ። በተጨባጭ አሁን ባለው የከተማችን ሁኔታ ቅድም በተከፈሉልሽ ህጎችን ጭምር የተተከሱ የተከለከሉ ቦታዎች ተይዟል። ለምሳሌ መንግስት ለልማት ብሎ ካፈረከፈለባቸው ቦታዎች ሰው ሰፍሮበታል። የሃይማኖት ተቋማት ድረስ ገብቶ ቤት የመስራት ነገሮች አሉ። የመንግስት ድርጅቶች ተራራማ አካባቢዎችን ጭምር ለህግ የተከለከሉ ቦታዎች ናቸው። እነዚህ ሁሉ ተይዟል። ለደን የሚሉ ቦታዎች እነኚህ ሁሉ ተይዟል። አንዳንድ ደግሞ ከተማዋ ፕላን መሰረት ለመንገድ አገልግሎት የሚውሉ ቦታ ተያዙበት አለ። ትላልቅ የኤሌክትሪክ መስመሮች የሚያርፉባቸው ቦታዎችን እነዚሁ በህገወጥ ሰፋሪዎች የተያዘበት ሁኔታ አለና የወረራው መጠን ከፍተኛ ነው ማለት ነው። ስለዚህ ከዚህ አንጻር እኛ አሁን ባለው ሁኔታ እነኚህን የህገወጥ የመረት ወረራና ግንባታን እንዴት ቻሌንጅ ማድረግ እንችላለን የሚለውን ነገር በጥንቀት አይተነው ትንሽ የተለየ ሀሳብ ይዘን ነው ልክ ያልነው። እንግዲህ ሁሉም አስተዳደር የራሱ የሆነ ምክንያት ይኖረዋል ለሚወስነው ውሳኔና ለሚሰራው ስራ። ሶስት የመፍትሄ አቅጣጫዎችን ነው ያስቀመጥነው።
አድማጮቻችን፣ የዚህ ፕሮግራም ሁለተኛው ክፍል በነገው ዕለት በሰፊው ይቀርባል። እንድትከታተሉ እንጋብዛለን።
አድማጮች፣ የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። አሁን እንግዲህ ውይይት አለን። የውይይቱ አዘጋጅ አሉላ ከበደ። አሉላ ተጠየቀ።
ለጠየቀ
እንግዶችህን የውይይታችሁን ርዕስ አቅርብ።
አመሰግናለሁ አዲሱ። የውይይታችን ትኩረት ሰሞንኛውን የኢትዮጵያ ፖለቲካ ትኩሳት ጨምሮ በወቅታዊ የፖለቲካና ማህበራዊ ጉዳይ ዙሪያ ያተኩራል። እንግዶቼ ተወያዮቹ ቀደም ብለን በመግቢያችን ድምጻቸውን ያሰማናቸው ዶክተር ሽመልስ ቦንሳ በዚህ በዩናይትድ ስቴትስ በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ ጉዳዮች እንዲሁም የከተማ ጉዳይ መምህርና ተመራማሪ አቶ ግዛው ለገሰ ከዋሽንግተን ዲሲ፣ በኢትዮጵያ ፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ አቶ ቴዎድሮስ ጸጋይ ደግሞ የሪዮት ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ናቸው። ወደ ውይይቱ እንዝለቃ። ተስፋና ስጋት ለአንዳንዶች ፍርሃት ጭምር ያነገሰ ሁኔታ በተለይ ባለፉት ቅርብ ሳምንታት ውስጥ ጎልቶ ታይቷል። የጠቅላይ ሚኒስትር አብይ አህመድን የአንድ ዓመት ክንውኖች ስኬትና ፈተናዎች ለጊዜው እናቆይና ወደ ኋላ ላይ መልከት እናደርጋለን። ዛሬ አገሪቱ ያለችበትን የፖለቲካ ማህበራዊ ደህንነት የመሳሰሉ ሁኔታዎች ይዞታ በምትገመግሙበት እንደርደር። አቶ ግዛው፣ ሰሞንኛውን የፖለቲካ እንቅስቃሴዎች እና ትዕይንቶች ጨምሮ የሀገሪቱን የፖለቲካ ይዞታ እንዴት ነው የሚገመግሙት ባጭሩ?
አመሰግናለሁ ስለ እድሉ። ኢትዮጵያ በአሁኑ ጊዜ ያለችበት ሁኔታ እጅግ አሳሳቢና ብዙ ስጋቶች ያሉበት ነው። ያም ሆኖ ግን በተለይ የፌዴራል ስልጣኑን የያዘው ቡድን የኢትዮጵያዊነትን የሚያቀነቅንና የትኛውንም የህብረተሰብ ክፍል አንታጎናይዝ ወይንም ላለማስቀየም የሚጥር ወይንም ላለማስቆጣት የሚጥር ስለሆነ ስጋታችን እንዳለ ሆኖ በር ተከፍቶልናል። ኢትዮጵያውያን ይህንን በር ወስደን ወደ በጎ እንለውጠዋለን። አንለውጠውም እንግዲህ ሰፋ ባለው ክርክር የምናየው ሆነ።
መልካም፣ አመሰግናለሁ። ወቅታዊውን ትኩሳት ትንሽ ገፋ አድርገው እንዲመለከቱ ዶክተር ሽመልስ፣ ዘለቄታ ያለው አሉታዊ ግባቸው ሳይታሰብ ወይንም ግድ ሳይሰጥ ነገሮች በግዴለሽነት ማክረርም ማወዛገብም እንደ አይነተኛ መንገድ የሚታይበት የሚመስል የማያስጠይቅ ካስጠየቀም የማያሳስብ ሁኔታ በግራም በቀኝም በተሰለፉት ወገኖች ዘንድ እየገነነ የመጣ ይመስላል። ምክንያታዊነትና ለሌሎች ደህንነት ግድ መኖር ማሰብም እየጠፋ ነው የሚሉ ድምጾች ጎልተው ይሰማሉ። እስኪ ከአቶ ግዛው ነጥቀው ይቀጥሉ። ምን ይታዩታል? ዛሬ ያለውን የቅርብ ሰሞናቱን ነው፣ ወደ ኋላ ሄደን የተሰሩና ያልተሰሩ የጠቅላይ ሚኒስትሩን የአንድ ዓመት ክንውኖች ሰፋ አድርገን እንመለከታለን።
እሺ፣ አመሰግናለሁ ስለተሰጠኝ እድል። ቅድም አቶ ግዛው ካሉት ጋር የምስማማው ነገር አሁን ያለንበት ጊዜ ፈታኝ ፈተና ያለበት ጊዜ እንደሆነ ግልጽ ነው። በተለያዩ አጋጣሚዎች በተለያዩ የሀገሪቷ ክፍሎች ውስጥ የሚደረጉት ጉዳዮችን ስንመለከት፣ የሰው መፈናቀል ወይ ግድያ ስንመለከት፣ የአክራሪ የሆኑ ቋንቋዎችና አመለካከቶች ከጠርዝ ወደ መሀል እየመጡ መሄዳቸውን ስናይ ፈተና ውስጥ እንዳለን ግልጽ ነው። በሌላ በኩል ደግሞ እንደ ኢትዮጵያ ባለው ስብስብ በሆነ ሀገር ውስጥ እነኚህ ነገሮች የሚጠበቁ ይመስለኛል። የተከፈተው የፖለቲካ መድረክ የተለያዩ ሀሳቦችን እያስተናገደ ነው ያለው እና በዚህ ባለፈው አንድ ዓመት ውስጥ ለምሳሌ ተጻራሪ የሆኑ ሀሳቦች ወደ መድረክ እየወጡ ነው። በፊት ጠርዝ ላይ ነበሩ የምንላቸው ኤክስትሪም የሚባሉት ሀሳቦች ሁሉ አሁን ሜይንስትሪም ወደ መሀል እየመጡ ነው ያሉት እና እንደ ነውር ስንወስዳቸው የነበሩ ጉዳዮች አሁን ነውርነታቸው ሁሉ እየጠፋ እየመጡ ነው ያሉት። በሀገሪቷ ባህል ታሪክ ያልተለመዱ የፖለቲካ ታሪክ ውስጥ ሁሉ ያልታዩ ጉዳዮች ሁሉ እየተለማመድ ናቸው ነው ያሉት። በሌላ በኩል ግን እነኚህ ነገሮች መጠበቅ አለባቸው፣ ሊመጡ እንደሚችሉ መገንዘብ ይኖርብናል ብዬ አስባለሁ። ምክንያቱም ክፍተቱ ሲመጣ እንደዚህ አይነት ጠርዝም የወጡ ተጻራሪ ሀሳቦች ወደ አደባባይ የሚወጡበት እድል ይኖራል። እነኚህን ተጻራሪ ሀሳቦች አስታርቆ የተሻለውን አማራጭ መንገድ ተልሞ ወደፊት ከራሷም ከዓለምም የታረቀች ሀገር የመፍጠር ስራ ከባድ። ስለዚህ በዛ ፈተና ውስጥ ያለ ነው ብዬ ነው የማስበው እና ይህን ፈተና እንዴት እንወጣዋለን የሚለው ጉዳይ ሁላችንም የሚያሳስበን ነው ብዬ አስባለሁ። ግን ብዙ ጊዜ በተደጋጋሚ እንደምንሰማው ልንጠፋ ነው፣ ልንፈርስ ነው የሚለው ቋንቋ እኔ ብዙም እውነታውን ይገልጻል ብዬ አላስብም። ብዙ ጊዜ ወደ ታሪክ መመለስ የሚረዳው ነገር ምንድን ነው? እነዚህ አይነት ጉዳዮችን አልፈናል እና ኢትዮጵያም ደግሞ እነኝህ ጉዳዮች የምታልፍባቸው ሁኔታዎች አሉ፣ እድሎች አሉ ብዬ አስባለሁ።
መልካም፣ ዝርዝሮች እንመለከታለን። እንዳሉት የፈተናዎቹንም ደረጃ በአግባቡ ለመመዘን እንሞክራለን። ቴዎድሮስ ጸጋዬ፣ በተለመደው ወጋችን አንተ ልሃለሁ። አንተ ጎልተው ከሚሰሙ ድምጾች ውስጥ አንዱ ነህ። በራዲዮ ፕሮግራምህ በኢትዮጵያ ጉዳዮች ላይ አሳሳቢ ናቸው፣ ግድ ይሉኛል ያልካቸውን ጉዳዮች አጠንክረህ ታሰማለህ። ምናልባትም ትችቶችህ ጠንካራ መሆናቸው በሚታይ ደረጃ ነው። ኋላ ዝርዝሮቹን ለምን እንደሱ አልክ፣ ምን አልክ የሚሉትን ልንመለከት እንችላለን። እስኪ ያንተንም ግምገማ ባጭሩ መልከት እናድርግ። ሰሞንኛውን ሁኔታዎች ጨምረው በኢትዮጵያ ያለውን የፖለቲካ ሁኔታ ትኩሳቱን፣ ውጥረትና ስጋቱንም እንዴት ትመለከተዋለህ?
በጣም አመሰግናለሁ አሉላ። በኢትዮጵያ ውስጥ ያለውን ሁኔታ ነው የምመለከተው ስርዓት ሰራሽ ችግር አድርጌ ነው። ስርዓት ወለድ ችግር ነው። ስለዚህ አሁን ያለው ቡድንም ሆነ ሌላ ቡድን በአሁኑ ወቅት ስልጣን ላይ ቢሆን ኖሮ ከፍተኛ የአመራር ጥበብ፣ እውቀትና ቁርጠኝነት ካላሳየ በስተቀር እና የስርዓትና የመዋቅር ለውጥ ለማድረግ ወስኖ ካልተንቀሳቀሰ በስተቀር ይሄ ሁኔታ ከማጋጠሙ ሊቀር የሚችል አይደለም ብዬ ነው የማስበው። ባለፉት 27-28 ዓመታት በኢትዮጵያ ውስጥ የነበረው አሉታዊ ሰላም ነው። በጠመንጃ ብርታት የተገኘ ሰላም ነው እንጂ በዜጎች ስምምነትና በህገ መንግስታዊ ሂደት የተወለደ ስምምነት አልነበረም። ያ ጠመንጃ ሲላላ መዋቅሩ ያሉበት ክፍተቶች፣ ያሉበት እክሎች ፍጥጥ ብሎ የወጣበት ጊዜ ሆኖ እንመለከተዋለን። ስለዚህ በመፈናቀልም የሚገለጠው፣ በከፍተኛ ግጭት የሚገለጠው፣ በባለስልጣናት ንዝህላልነት የሚገለጠው፣ ብሔር ተኮር ግጭቶችን በተመለከተ ያሉትን ነገሮች ሁሉ ስንመለከት እነዚህን ነገሮች የሚወልዳቸው ስርዓቱና መዋቅሩ ነው። ስለዚህ ኢትዮጵያ ውስጥ ያለው ስርዓትና መዋቅር ካልተለወጠ ወይም ያንን የመቀየር ጉዞ በቁርጠኝነት ተነጋግረን ለሁላችንም ጥላና ለሁላችንም አስማሚ የሚሆን እንደፈለግን ልንለያይበት የምንችል ግን መጨረሻ ላይ ሀገር የሚባል ግድግዳ፣ ሀገር የሚባል ቤት መኖሩን የሚያግባባ መዋቅርና ህገ መንግስት ካልሰራን በስተቀር ባለፉት 27-28 ዓመታት የነበረውን ማህበራዊ ካፒታል የነበረውን ማህበራዊ እሴት እየበላ የቆየ ዘር እየበላ የቆየ ስርዓት ስለነበረ ነው አሁን ያለው ሁኔታ የተፈጠረው። ሌላው እንደው አንድ ነገር ለመጨመር ያክል እኔ አሁን ያለው በስልጣን ላይ ያለው ቡድን ኢትዮጵያዊነትን ያቀነቅናል ብዬ አላምንም። ኢትዮጵያዊነትን ካቀነቀነም በአንደበት ብቻ ነው። እንዲሁም ደግሞ ሌሎች ማህበረሰቦችን ለማስቀየም የሚጥር አይደለም የተባለው ስህተት ነው። ለማስቀየም የማይፈልገው ጽንፈኛ የኦሮሞ ብሔረተኞችን ብቻ ነው። በተረፈ አዲስ አበባዎችን በተደጋጋሚ ዘልፏል። ሌሎችም ምሳሌዎች መጥቀስ የማያስቀይመው
የኦሮሞ ጽንፈኛ ብሔረተኞችን ብቻ ነው ለማለት ነው።
መልካም ጠንከር ያለው ክርክር ገና ድሮ የጀመረ ይመስላል። በእነኚህ በተነሱትም ሆነ ሊነሱ በሚገቡ ጭብጦች ዙሪያ ሰፋ አድርገን እንወያያለን። የመጀመሪያው ክፍል የትውውቅ ነው። በነገ ምሽት የሚቀጥለውን ይዘን እንመለሳለን። ለአሁኑ እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች ቅድሚያ ማሳሰቢያውን እናስታውስ። ከነገ በስቲያ እሁድ አንስቶ የሜትር ባንድ ለውጥ እናደርጋለን። በ19ና በ25 ሜትር ባንዶች ነው የምንገኘው። ናይል ሳትን በቅርቡ ይሰራል። ለዛሬ ያልነውን እዚህ ላይ አበቃ ነው።
ደህና ደሩ አድማጮቻችን።
አሁን የትግርኛ ስርጭት ይቀጥላል።